ምስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በዚህን ሰዓት ዝግጅታችንን ለማዳመጥና ጌታ ማድ ለመካፈል ዝግጁ ሆናችሁ የቀረባችሁትን ሁሉ ሰላምታችን በእያላችሁ በስፍራ በጌታ በኢየሱስ ክርስቶስ ስም ይድረሳችሁ እንላለን። እንደምን አመሻችሁ ክቡራን አድማጮቻችን። ድካክሟችሁ ናልባት ጋደም ብላችሁ ወይንም ደግሞ በተለያየ አይነት ሁኔታ ውስጥ ሆናችሁ ዝግጅታችንን የምታዳምጡትን ይቺን ሰዓት ለጌታ መስዋዕት አድርጋችሁ እንድትሰጡና ቃሉም ደግሞ አብረን መካፈል እንድንችል እየጋበዝናችሁ ዛሬ ዝግጅታችንን እናልፋለን። እስቲ ጌታችንን ቢኖርኝ ላንተ የምሰጥን ያለኝ ባንተ ዘንድ የሌለህ ይያልን ከደሉ ጋር እናዜማለን። ደሉ
ቢኖርኝ ላንተ የምሰጥን
የቸርነትህን ብዛት አይምሮአችን ማሰብ ማሰላሰል መገመትም አይችልም። ከቁጥር በላይ ይሆንብናል። እግዚአብሔር አባታችንና አምላካችን ሆይ የምንከፍልበት አቅም የለንም። እንዲሁ ብቻ ዘማሪው አሁን እንደዘመረው ተመስገን ከመአለት በስተቀር ምን እንሰጣለን? በምንስ እንመልሳለን? በሰላም ወጥተን በሰላም እንገባለን። ጥበቃህም ደግሞ እግዚአብሔር አምላካችን ሆይ ከሰዓት ወደ ደቂቃ ከደቂቃ ወደ ሴኮንድ እግዚአብሔር ሆይ አልተለየንምና ክብር ተመስገን። ያደረክልን በረከት ታላቅ ነው። በውጭ ትባርከናል፣ በውስጥ ትባርከናል። እግዚአብሔር አባታችንና አምላካችን ሆይ ክብር ተመስገን። በዚህች ሰዓት ደግሞ ጌታ ሆይ ነው ወገኖቼ አንተን ለመስማት ካንተም ለመቀበል ከቃልህም አድ ለመመገብ ደግሞ ቀርበዋል። በራዲዮናቸው ዙሪያ ተኮልኩለውም ቢሆን ወይም በብቸኝነቱ ቁጭ ብሎ የሚያዳምጥን ሁሉ እግዚአብሔር ሆይ እንድትገናኛቸው እንድትባርካቸው ይህንን ታላቅና ክብር የሆነን የቃልህን ምስጢር ደግሞ እንድትገል እንድትገልጥላቸው ጸልያለሁ። እግዚአብሔር ሆይ የሚኖረንን ጊዜ ሁሉ ባርክልን። ድካማችንን በአንተ ብርታት እንድታግዝ እንለምናሃለን። ጌታ በኢየሱስ ክርስቶስ ያው ስም ስትል ስም ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን ስራው ስለተጠናቀቀው ቤተ መቅደስ በስፋት መመልከታችን ይታወሳል። ዛሬም ደግሞ እግዚአብሔር ረድቶን የምንመለከተው የዚህኑ ተከታይ ክፍል ይሆናልና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 6 ቁጥር 12 እና 13 ን ተመልከቱ። ሁለተኛ ዜና ምዕራፍ 6 ቁጥር 12 እስከ 13 ያለውን ስፍራ አውጡ። ወዳጆች ቀጥለን የምንመለከተው ሰለሞን በመቅደሱ ምረቃ ላይ ያደረገውን ጸሎት ነው። ጻፍ አድርጉ። ከዚህ በመቀጠል ደግሞ የምንመለከተው በመቅደሱ ምረቃ ላይ ሰለሞን ያደረገውን ጸሎት ይሆናል። እዚህ ቁጥር 12 እና 13 እናንብብ። ሰለሞንም ርዝመቱ 5 ክንድ ወርዱም 5 ክንድ ቁመቱም 3 ክንድ የሆነ የናስ መደገፊያ ሰርቶ በአደባባዩ መካከል ተክሎት ነበር። በላዩም ቆመ። በእስራኤልም ጉባኤ ሁሉ ፊት በጉልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ። የእስራኤልም ጉባኤ ሁሉ ያዩ በእግዚአብሔር መሠዊያ ፊት ቆሞ እጆቹንም ዘርግቶ እንዲያለ ይላል። በእንዴት አይነት ሁኔታ ነው መጸለይ ያለብን የሚል ጥያቄ ካላችሁ መጽሐፉ ሰለሞን ተንበርክኮ እንደጸለየ ነው የሚናገረው። እስቲ ቀጥለን እንመልከት። አቤቱ የእስራኤል አምላክ ሆይ በሰማይ ወይም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊት ለሚሄዱ ባሪያዎች ቃል ኪዳንንና ምሕረትን የምትጠብቅ ለባሪያ አባቴ ለዳዊት የሰጠውን ተስፋ የጠበቅ ባፍህ ተናገር ዛሬም እንደሆነ በእጅ ፈጸምከው ይላል። ቁጥር 14 እና 15 ልብ በሉ። ስለ ፈጣሪነቱ ስለ ምሕረቱና ስለ ታማኝነቱ ሰለሞን እግዚአብሔርን እያመሰገነ ነው። በጸጋው አማካይነት እግዚአብሔር በሰለሞን ልብና በሕዝበ እስራኤል ልብ ተንቀሳቀሰ፣ እንዲሁም በሰለሞን ልብ ተንቀሳቅሷል። ዛሬ ብዙ ክርስቲያንን የሚሉ ሰዎች የእግዚአብሔር ልምምድ የላቸውም፣ ወደ እግዚአብሔር መቅረብን አይፈልጉም፣ እንዲሁ በሩቅ ሆኖ ብቻ ክርስቲያን መሆናቸውን ይናገራሉ። ወገኖቼ ወደ እግዚአብሔር እንድትቀርቡና ከእርሱም ጋር ኅብረት እንዲኖራችሁ አጠንክሬ ልነግራችሁ እፈልጋለሁ። ቁጥር 18 እንደሞ አለፍ ብለን እናንብብ። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? ኖ ሰማይ ከሰማያትም በላይ ያለ ሰማይ ይዝ ዘንድ አይችልም። ይልቁንስ እኔ የሠራሁት ቤት እንዴት ያንስ ይሆን ይላል። ይህ በጣም አስፈላጊ ክፍል ስለሆነ ቀደም ሲልም ጠቅሼው ነበር። እንደ እውነቱ ከሆነ ሰለሞንም ሆነ የእስራኤል ሕዝብ እግዚአብሔር በዚያ ጠባብ ቤት ውስጥ ይኖራል በማለት አልነበረም መቅደሱን የሰሩት። መቅደሱ ሰውና እግዚአብሔር የሚገናኙበት ስፍራ ከመሆኑ ውጪ የተለየ ትርጉም የለውም። ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወዳልከው ስፍራ ወደዚህ ቤት አይኖች ቀንና ሌሊት የተገለጡ ይሁኑ የሚልን ቃል ደግሞ ከቁጥር 20 እንመለከታለን። ከቃሉ እንደተረዳነው ይህ መቅደስ ሰውና እግዚአብሔር የሚገናኙበት ስፍራ ነው። ባሪያህና ሕዝብ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ፣ በማደሪያ በሰማይ ስማ፣ ሰምተህም ይቅር በል ይላል ቁጥር 21። መቅደሱ ከእስራኤል ሕዝብ የዕለት ተዕለት ኑሮ ጋር በቅርበት የተያዘ ማዕከል ይሆናል። ሕዝብህም እስራኤልን አንተን ስለ በደሉ በጠላት ፊት ድል ተመተው ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህም ቤት በፊት ቢጸልዩና ቢለምኑ አንተ በሰማይ ስማ፣ የሕዝብንም የእስራኤልን ኃጢአት ይቅር በል፣ ለእነርሱም ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው የሚልን ቃል ደግሞ ከቁጥር 24 እስከ 25 ባለው ስፍራ ላይ እናገኛለን። በኃጢአታቸው ምክንያት ከእግዚአብሔር ቢርቁም እንኳን እንደገና ወደ እርሱ መመለስና ከእርሱም ይቅርታ መጠየቅ ነበረባቸው። እስቲ አለፍ ብለን ደግሞ የሚቀጥለውን ቁጥር እናንብብ። አንተን ስለ በደሉ ሰማያት በተዘጉ ጊዜ ዝናብም ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህንም ቢያከብሩ ባስጨነቃቸውም ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ስማ አይላል። በኃጢአታቸው ምክንያት ምድሪቱ ወይም ደግሞ በምድሪቱ ላይ ድርቅ ሲሆን ምን ማድረግ ነበረባቸው? በንስሐ ጸሎት ወደ እርሱ መመለስ አለባቸው። በምድር ላይ ራብ ወይም ቸነፈር ወይም ዋግ ወይም አረማሞ ወይም ማንበጣ ወይም ኩብክባ ቢሆን ጥራቶቻቸውም ያገሩን ከተሞች ከቦ ቢያስጨንቋቸው ማናቸውም መክሰፍትውና ደዌ ቢሆን ይያለ ይከተላል። ማንኛውም አይነት ደዌና መክሰፍት ቢኖር ወደ መቅደሱ መጥተው ወደ እግዚአብሔር መጸለይ አለባቸው። ቁጥር 30ን ተመልከቱ። ለአባቶቻችን በሰጠው ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በመንገዶችም ይሄዱ ዘንድ በማደሪያ በሰማይ ስማ ይቅርም በል አንተ ብቻ የሰውን ልብ ታውቃለህና ልቡ ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለው ይላል። ወገኖቼ እግዚአብሔር ያውቀናል። ለዚህም ነው በፊቱ ግልጽና እውነተኛ መሆን ያለብን። ከዝብም ከእስራኤል ያልሆነ እንግዳ ስለ ታላቁ ስም ስለ ብርቱም እጅ ስለ ተዘረጋውም ክንድ ከሩቅ አገር በመጣ ጊዜ መጥቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያ በሰማይ ስማ የምድር ማዛብ ሁሉ ስምህን ያውቁ ዘንድ እንደ አዛብም እንደ እስራኤል ይፈሩህ ዘንድ በዚህም በሰራሁት ቤት ስምህ እንደ ተጠራ ያውቁ ዘንድ እንግዳው የሚለምንህን ሁሉ አድርግ ይላል። ከቁጥር 32 እስከ 33 ያለውን ስፍራ ተመልከቱ። መቅደሱ ለእስራኤል ሕዝብ ብቻ ሳይሆን ወደዚህ ዓለም ይመጡ የየትኛውም አገር ሰዎች ጭምር ነው። ከሩቅ ምድር የመጡ እንግዶች እንኳን ሳይቀሩ በዚያ መቅደስ ውስጥ ከእግዚአብሔር ጋር ይገናኛሉ። ከቁጥር 36 እስከ 40 ያለውን ተመልከቱ። መቅደሱ የመገናኛ ስፍራ እንደሆነ ነበር የተፈለገው። አሁንም አቤቱ አምላክ ሆይ ከኃይልህ ታቦት ጋር ወደ ረፍትህ ተነሳ። አቤቱ አምላክ ሆይ ካህናትህ ደህንነትን ይልበሱ፣ ቅዱሳንህም በደስታ ደስ ይበላቸው። አቤቱ አምላክ ሆይ የቀባኸውን ሰው ፊት አትመልስ፣ ለባሪያህም ለዳዊት ያደረክለትን ምሕረት አስብ ይላል። ቁጥር 41 እና 42 ይህ ልብን ደስ የሚያሰኝ ጸሎት ነው። ጸሎቱን ያቀረበው እግዚአብሔር ለዳዊት ባደረገለት ምሕረት ላይ ተመስርቶ እንደነበር መዘንጋት የለብንም። እኔና እናንተም ወደ እግዚአብሔር በጸሎት የምንቀርበው በክርስቶስ ደም አማካይነት ምሕረት ስለተደረገልን ብቻ ነው። በመስቀሉ ላይ በፈሰሰው ክብሩ ደም አማካይነት ከእግዚአብሔር ጋር አስታረቀን። እግዚአብሔር ስለዚህ ድንቅ አሰራሩ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ ሁለተኛ ዜና ምዕራፍ 6 ጥናታችንን እዚህ ላይ እንገታና አሁን ደግሞ ወደ ምዕራፍ 7 እንሸጋገራለን። የዚህ የምዕራፍ 7 አብይ ሐሳቡ እግዚአብሔር ቤተ መቅደሱን ስለመቀበሉ የሚናገር ይሆናል። የሁለተኛ ዜና ምዕራፍ 7 አብይ ሐሳቡ እግዚአብሔር ቤተ መቅደሱን ስለመቀበሉ የሚያብራራ ይሆናል። ባለፈው ምዕራፍ ስለ መቅደሱ ምረቃ ስነ ስርዓት ተመልክተናል። የሰለሞንን መልእክትና ምረቃው ላይ ያሰማውን ውብ ጸሎትም ሰምተናል አንብበናል። በዚህ ምዕራፍ የምንመለከተው ደግሞ እግዚአብሔር ስለሰጠው ምላሽ ይሆናል። ቁጥር 1ን ተመልከቱ። ሰለሞንም ጸሎቱን በፈጸመ ጊዜ እሳት ከሰማይ ወርዶ የሚቃጠለውን መስዋዕትና ሌላ መስዋዕቱን በላ፣ የእግዚአብሔርም ክብር ቤቱን ሞላ ይላል። በምድረ በዳ የነበረውን የማደሪያ ድንኳን ሙሴ ሰርቶ በጨረሰ ጊዜ እንደዚህ አይነት ሁኔታ ተከስቶ እንደነበረ ታስታውሳላችሁ። የእግዚአብሔር ክብር የማደሪያውን ድንኳን ሞላው። ዘጸአት 40 ቁጥር 34 እና 35ን በኋላ ተመልከቱ። ኦሪት ዘጸአት ምዕራፍ 40 ቁጥር 34 እና 35ን በኋላ ተመልከቱ። አሁንም እግዚአብሔር የሰለሞንን ቤተ መቅደስ እንደ ተቀበለ ነው የምንመለከተው። ከሰማይ የወረደ እሳት መስዋዕቱን እንደ በላ ወይም እንዳቃጠለ ልብ ማድረግ አለብን። ይህም የሚያሳየን በኃጢአት ላይ የእግዚአብሔር ፍርድ እንደሚገለጥ ነው። ቤተ መቅደሱ በጣም ያማረ ነበር። እግዚአብሔር የተቀበለው ግን ስለ ውበቱ አይደለም፣ ብዙ ሀብት ስለፈሰሰበት ወይም በከበረ ድንጋዮች ያጌጠ በመሆኑም አልነበረም። እግዚአብሔር ቤተ መቅደሱን የተቀበለው ወደ ክርስቶስ የሚያመለክት በመሆኑ ብቻ ነበር። እግዚአብሔር ያንን ቤተ መቅደስ የተቀበለው አስተዋላችሁ? ወደ ክርስቶስ የሚያመለክት በመሆኑ እግዚአብሔር ያንን ቤተ መቅደስ ተቀበለው። ክርስቶስ ራሱን መስዋዕት አድርጎ አቀረበ፣ እግዚአብሔርም ተቀበለው። ከምዕራፍ 5 የመጨረሻው ቁጥር እንዳየነው የእግዚአብሔር ክብር መቅደሱን ሞላው። አሁን ደግሞ እሳት ከሰማይ ወርዶ የሚቃጠል መስዋዕቱን በላው። እስቲ ቁጥር 2 እና 3ን እናንብብ። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ወደ እግዚአብሔር ቤት መግባት አልቻሉም። የእስራኤልም ልጆች ሁሉ እሳት ሲወርድ የእግዚአብሔርም ክብር በቤቱ ላይ ሲሆን ያዩ ነበር። በወለሉም ላይ በግንባራቸው ወደ ምድር ተደፍተው ሰገዱ። መልካም ነውና ምሕረቱም ለዘላለም ነውና ብለው እግዚአብሔርን አመሰገኑ ይላል። ወገኖቼ መልካም ነውና ምሕረቱም ለዘላለም ነውና የሚለው ቃል ዘወትር ከአንደበታችን መሰማት አለበት። ዘማሪው ዳዊትም እግዚአብሔር መልካም ነውና እርሱ ያዳናቸው ይህን ተናገሩ ማለቱን ታስታውሳላችሁ። እኔና እናንተም እንደዚያ ለማለት ካልቻልን ክርስትናችን እንዲው ላይ ላዩን ብቻ ነው ማለት ነው። ጌታን የማያውቁ ሰዎች እግዚአብሔር መልካም መሆኑን ሊነግሩና አይችሉም። እነርሱ የሚነግሩን የራሳቸውን ትልቅነት ነው። እርሱ ያዳናቸው እግዚአብሔር መልካም ነው ይበሉ። ንጉሡም ሕዝቡን ሁሉ በእግዚአብሔር ፊት መሥዋዕት ያቀርቡ ነበር። ንጉሡም ሰለሞን 22,000 በሬዎችና 120,000 በጎች ሰዋ። እንዲሁ ንጉሡና ሕዝቡ ሁሉ የእግዚአብሔርን ቤት ቀደሱ የሚልን ቃል ከቁጥር 4 እና 5 እናነባለን። ይህንን ቃል በተመለከተ የመጽሐፍ ቅዱስ ተቃዋሚዎች ብዙ ነቀፋና ትችት ሲሰነዝሩ ኖረዋል። ነቀፋቸውና ትችታቸውም 3 ነጥቦች ላይ ያነጣጥራሉ። የመጀመሪያው ይህን ያህል ብዛት ያላቸው እንስሳትን ለመሥዋዕት ማቅረብ ማባከን ነው የሚል ትችታቸው ነው። አስተዋላችሁ? ይህን ያህል ብዛት ያላቸው እንስሳትን ለመሥዋዕትነት ማቅረብ ማባከን ነው ይላሉ። ሁለተኛው ትችታቸው ይህን ያህል ብዛት ያላቸውን እንስሳት በዚያ መሠዊያ ላይ ማቅረብ በፍጹም የማይቻል ነው የሚል ነው። ሦስተኛው ትችት ደግሞ ይህን ያህል ብዛት ያለውን እንስሳ መሥዋዕት ማቅረባቸው አስፈላጊ አልነበረም የሚል ነው። ይህን ያህል ብዛት ያለውን እንስሳ ለመሥዋዕት ማቅረባቸው አስፈላጊ አልነበረም የሚል ነው። ምናልባትም ወገኖቼ የእንስሳት መብት አስጠባቂ ድርጅት በወቅቱ ቢኖር ኖሮ ለፍርድ ሳያቀርባቸው አይቀርም ነበር። ይህኔ በእኔ አነጋገር ትስቁ ይሆናል። እስቲ አሁን ደግሞ እነዚህን 3 ነጥቦች ከመጽሐፍ ቅዱሳዊ እይታ አንጻር ለመመልከት እንሞክር። ምንም እንኳ የዚህ ሁሉ እንቅስቃሴ ማዕከል መቅደሱ ቢሆንም እነዚህ ሁሉ እንስሳት በመሠዊያው ላይ ተሰውተዋል ወይም ለመሥዋዕትነት ቀርበዋል ማለት አይደለም። ለዚህ ልዩና ደማቅ ክብረ በዓል በመቅደሱ ዙሪያ ሌሎች መሠዊያዎችንም ሳይሰሩ እንዳልቀረ መገመት ይቻላል። ይህን ማድረግ ደግሞ የማይቻል ነገር አይደለም፣ ከአቅም በላይም አይደለም። ይህ ሁሉ ማባከን አይደለምን ለሚለው ትችት አዘል ጥያቄ ደግሞ እያንዳንዱ ማህበረሰብ ወይም አካባቢ የራሱ መሠዊያ ስለነበረው ይህን ያህል ብዛት ያለው እንስሳ መሥዋዕት ማቅረቡ አስፈላጊ ሆኖ ተገኝቷል። ልክ እስራኤል ከግብጽ በወጡበት ጊዜ እንደ ተፈጸመው ነበር የሆነው። በዚያ ወቅት እያንዳንዱ ቤተሰብ ለመሥዋዕት የሚሆን በግ አርዶ እንደ ነበር ይታወሳል። በዚያ ሌሊት በብዙ ሺህ የሚቆጠሩ በጎች ታርደዋል። ይህም ከሁለት ምክንያቶች የተነሳ በፍጹም እንደ አባካኝነት ሊታይ አይገባም። የመጀመሪያውና ዋናው ምክንያት የጌታ ኢየሱስ ክርስቶስን መሥዋዕትነት የሚያመለክት በመሆኑ ነው። ልብ በሉ፣ የመጀመሪያውና ዋናው ምክንያት የጌታ ኢየሱስ ክርስቶስን መሥዋዕትነት የሚያመለክት በመሆኑ ነው። የጌታ ኢየሱስ ክርስቶስ ደም ወገኖቼ ክቡር እንደሆነ ጴጥሮስ ይናገራል። ከአባቶቻችሁ ከወረሳችሁት ከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና አድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደምን ተዋጃችሁ ታውቃላችሁ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እና 19ን ተመልከቱ። ስለዚህም ወደ ክርስቶስ የሚያመለክት በመሆኑ አባካኝነት አይደለም ማለት ነው። አባካኝነት የማይሆንበት ሌላው ምክንያት ደግሞ ሥጋው ለምግብነት የሚውል ስለነበር ነው። ምንም እንኳ የሚቃጠል መሥዋዕት ሙሉ በሙሉ በሰዓት የሚቃጠል ቢሆንም እንደ የደህንነት ቁርባን የመሳሰሉ መሥዋዕቶች ለምግብነት ይውላሉ። የመቅደሱ ምረቃ በታላቅ ደስታና ክብረ በዓል ነበር የተፈጸመው። አንዳንድ ሰዎች ለጌታ ሥራ የሚውለውን ገዘብ እንኳ እንዳባካኝነት ይመለከቱታል። ሌላው ቀርቶ ክርስቲያኖች እንኳ ከዚህ ነቀፋና ትችት የነጹ አይደሉም። ለመጽሐፍ ቅዱስ ከፍተኛ ከበሬታ ያላት ሴት አውቃለሁ። መጽሐፍ ቅዱስንም ለማጥናት ሰዎች ቤቷ ይሰበሰቡ ነበር። ታዲያ አንድ ቀን አንድ የታወቀ የመጽሐፍ ቅዱስ መምህር ወደ ቤተ ክርስቲያናችን መጣ። ሰዎቻችን በጣም ስለወደዱት ጥሩ ስጦታ አደረጉለት። ከኛ ጋር ባሳለፈው 10 ቀን ሙሉ በዚህ ሰው ትምህርት ተባርከናል። ስለዚህም ሌላውን ወጪ ሳንጨምር 500 ብር በስጦታ መልክ ሰጠነው። ይህን የተመለከተችው ሴትዮም ያንን ስጦታ እንደ ብኩንነት ነበር የቆጠረችው። ይህቺ ሴት ክርስቲያናዊ ሙዚቃዎችን በጣም ትወድ ነበር። በቤተ ክርስቲያኑ የሙዚቃ ኮሚቴ አባልም ነበረች። በአንድ ወቅት ወደ አካባቢያችን መጥቶ ለነበረ የዘማሪ ቡድን 2000 ብር ሲሰጥ ግን እንዳባካኝነት አልቆጠረችውም። ገንዘባችንን ለዓለማዊ ነገር ስናጠፋ ማባከን አይመስለንም። ለጌታ ሥራ የምናወጣውን ገንዘብ ግን እንደ ማባከን እንቆጥረዋለን። በጣም የሚያሳዝን ነው። አድማጮቼ ያን ያህል እንስሳ በመስዋዕትነት መቅረብ አልነበረበትም የምትሉትን እስቲ አንድ ጥያቄ ልጠይቃችሁ። ለመሆኑ በየለቱ በዚህ አገር ምን ያህል እንስሶች ናቸው ለእርድ የሚቀርቡት? በየለቱ በብዙ ሺህ የሚቆጠሩ እንስሳት ለእርድ እንደሚቀርቡ ግልጽ ነው። ማንም ይህን ማባከን ነው አይልም። ለእግዚአብሔር ክብር የሚደረግ ነገር ግን ሰዎችን ያናድዳቸዋል። ለምን ይሆን? እግዚአብሔር ይህንን የሚያስተውልን ልቦና ለእያንዳንዳችን ይስጠን። እንግዲህ በጌታ የተወደዳችሁ አድማጮች፣ የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን።
በጌታ ወንድማችን ይማም ዳውድ ካሶሳ ወረዳ ከቤንሻንጉል ጉሙዝ የጻፍክልን ደብዳቤ ደርሶናል። ወንድማችን ተማሪ ይማም ዳውድ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ ይያልን እኛም የበኩላችንን ሰላምታ በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። በእውነት እግዚአብሔር አምላካችን አንተን ጌታ አንስቶ ወዴት እንዳመጣ የልጁን የመዳኔ ዓለምን ሞትና ትንሣኤ እንድትቀበል በዘላለሙም ረፍት ደግሞ እንድትኖርና በዚህም መንገድ እንድታልፍ የጠራህን ታላቁንና ዘላለማዊን ጌታዬን አስቀድሜ ስለ አንተ አመሰገንኩኝ። እግዚአብሔር ታላቅ ነው። አዎ የሞተልህን ስለ አንተም ኃጢአት ደግሞ ነፍሱን የሰጠና ከሞትም ተነስቶ በአባቱ ቀኝ ቁጭ ብሎ ስለ እኔና ስለ አንተ ኃጢአት በመማለድ ለዘላለም የሚኖረውን ኢየሱስ ክርስቶስን መደገፍህን ሳስብ እግዚአብሔርን ደግሜ ደጋግሜ አመሰገንኩኝ። እግዚአብሔርን ምን ይሳነዋል? እግዚአብሔር በዚህች ዓለም ውስጥ እስካለን ጊዜ ድረስ እሱን ተከትለን በጎ ሐሳቡን እንድናከናውንና እንድንፈጽም ዓላማው ነው። የሰው ልጅ ግን ሥጋውን በመታዘዝ ጊዜውን በከንቱ ያሳልፋል። ለሥጋው ሩጫ ረፍት የለውም። ዛሬ ይህንን ጨበጥኩ ቢል ነገ ደግሞ ስለ ሌላው ማሰብ፣ መደመር፣ መቀነስ ይጀምራል። ነገ ደግሞ ያኛውንም ቢጨብጥ በሚቀጥለው ቀን ደግሞ ስለ ሌላ ማሰብ ይጀምራል። ለሰው ልጅ ዕረፍትን የሚሰጥ ኢየሱስ ክርስቶስ መድኃኔ ዓለም ብቻ ነው። እግዚአብሔር ካላሳረፈን፣ እግዚአብሔር ሰላሙን ካላበዛልን፣ ምንጊዜም ሀብታም ሆነ ደሃ፣ ጥቁር ሆነ ነጭ እንደባዘነ ይኖራል። በኢየሱስ ክርስቶስ የተደገፈች አምላኳን ተስፋ ያደረገች እግዚአብሔርን መድኃኒትነት ደግሞ ያመነችና የተማመነች ነፍስ ግን እርካታን ታገኛለች። በእግዚአብሔር እንድትደገፍ በልጁ በጌታ በኢየሱስ ክርስቶስ በኩል ወደ እርሱ የሳበህና የጠራህ እግዚአብሔር ታማኝ ነውና እርሱን ልታመሰግን ይገባል። ከባዘንበት ኑሮ ከነበርንበት ከጨለማ ዓለም ያወጣን እርሱ ነውና በእምነታችን እስከ ፍጻሜው ጸንተን ብንኖር ደግሞ እንድናለን። ዛሬም ቢሆን እግዚአብሔር ደግሞ ከምድረ በዳው ዓለም አንተን ወደ ራሱ የጠራበት ምክንያት አለው፣ ዓላማ አለው። ተማሪ ኢማም፣ እግዚአብሔር እንደ ጠራህ ደግሞ ለአንድ ምክንያት አንድ ቦታ ለሌሎች ነፍሳትም ደግሞ እንድትረባ ሐሳቡን እንድታከናውንና ሐሳቡንም እንድታገለግል ደግሞ እግዚአብሔር ወዶና ፈቅዶ ወደ ራሱ ጠርቶሃልና በዚህ እምነትህ ቀጥል፣ በርታ ለሃለውኝ። አዎ፣ ይህንን የመጽሐፍ ቅዱስ ትምህርት በራዲዮ በየዕለቱ የምትከታተል ከሆነ ስለ እምነት ምንነት አዎ አንድ ነገር ሳትጨብጥ ፈጽሞ ጌታ መንፈስ ቅዱስ አሳልፍህምና ትጋ፣ በርታ ለሃለውኝ። የሚያስፈልጉህን ጽሑፎችና ያልገባ ነገር ካለ ደግሞ በደብዳቤ ብትጠይቅ እንልክልሃለን። እግዚአብሔር ነው መውጣትህን መግባትህን ይጠብቅ እያልን የነገውን ደብዳቤን በመጠባበቅ በዚህ ዝማሬ እንሰናበታለን። ሰላሙ ይብዛል።
ጨለማው ተገፉ ሩቀን ወጣን ጌታዬ ሐዘኔ
ወዳጆች አርማጆች፣ ዛሬው ዝግጅታችን እዚህ ላይ ያበቃል። ደህና አደሩልኝ።
ክብር ጌታ ሃሌሉያ ክብር